ቃል የሚለውን ሀሳብ በልዩ ልዩ ትርጓሜ ውስጥ ወይም አመራር ውስጥ ያስቀምጡታል።
አላችሁ? ሄሎ 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 ሄሎ
የመስመር ችግር አለ መሰለኝ። አሰጥቷቸዋል ሁላቸውንም። ያ እንግዲህ ሪኮርድ ያደረጉ አይ ቲንክ ትርጉም ችግር አለ። ልክ
ሪኮርድ አዎ ሪኮርድ ስሉ ቀፋ።
ያ እኛ እንግዲህ እናዳምጣለን በእነሱ በኩል ነው እና እስኪ እንግዲህ ትንሽ እንጠብቅና ቀፋ እስኪ እደውላለሁ። ደውዬ አሳስባለሁ ለወንድሜ በየነ።
እሺ እኔ እደውላለሁ እስኪ።
ይሰማል ወይ ብላቸው።
አሁን ይሰማል ወይ?
አሁን ረጅም ሰዓት እኮ ግን አይሰማም ነበር።
አሁን ግን ይሰማል?
አዎ
አሁን ገና እየተሰማችሁ ነው።
ሪከርድ ስትጀምሩ ነው ጸጥ ያለው።
እሺ አሁን ዝም ብለን እንማር፣ ኮዱን ሌላ ጊዜ እናደርጋለን፣ ከቻልን ሌላ ጊዜ እናደርጋለን። እሺ can you do it? Yeah. Nimtella. Okay. Ye kazi bemagbiya hasab lay inde tenagerkuñ qal yemilawun qal bezih bota lay betelaye mengad zerzrotal qal yemilaw qal andenya قال يميلو عندو بيوهانس ونجيل مراف عند لاي عند من ناقراو قال اكزابي هي الراسون ويلال بمزمور مطافو وست اكزابي هير قال بقالو اندي هادر رقسل دقمو يه اكزابي هيرين يمفتر چلو تاون ناقرال اهنا قارو دو يمن اتشايلو كراسو كاكزابي هير نو قال دقمو يمسراش دمسن ويلال ኢየሱስ ክርስቶስ በተወለደ ጊዜ መላእክት ዘምሩ የምስራች ድምጽ እንደሆነ ያ ጳውሎስም ሲናገር የእግዚአብሔር ልጅ የምስራች ድምጽ ወይም ወንጌል ይለዋል። ስለዚህ ቃል የሚለው ቃል እግዚአብሔር ራሱ አደራረጉ አፈጣጠሩ የማዳን ምስጢሩን የሚገልጽበት የእግዚአብሔር ማንነት መገለጫ ወይም ደግሞ የማንነቱ ማሳያ ቦታ ወይም ደግሞ የማንነቱን መግለጫ ቦታ ነው። ስለዚህ ቃል የሚለው ቃል ዝም ብሎ ንግግር አይደለም ለማለት ነው። ንግግር አይደለም፣ ቃል እግዚአብሔር ራሱ ነው። ቃል የመፍጠር ችሎታው ነው። እንደገና ደግሞ ቃል የማዳኑ ስልጣን ነው። ዋና እኛ ለሌሎች ማካፈል ያለብንም የእግዚአብሔርን ቃል ወይም ደግሞ እግዚአብሔር ማንነቱን የሚለውን ቃል ለማድረግ ፈለግኩኝ። ይሄ ቃል የሚለው የእግዚአብሔርን ማንነት ለሌሎች ማካፈል የሚያስፈልጋን ዋና ምክንያት አንደኛ የአምላክነቱን ችሎት ለመግለጽ ነው። ሁለተኛ ቃል የሚለው እግዚአብሔር ራሱ መሆኑን ለመግለጽ ነው። ያለ እግዚአብሔር ነገሮች አንዳችም የሆኑ ነገሮች ስለሌሉ እግዚአብሔርን ማካፈል፣ እግዚአብሔርን ማስተማር፣ እግዚአብሔርን አደራረጉን መግለጽ፣ እንደገና ደግሞ የእግዚአብሔርን የማዳኑን ስልጣን ወይም የማዳኑን ምስጢር የቸርን ማዳኑን በምንልበት ጊዜ እነዚህ ያንዳንዳቸው ነፍሰጡር የሆኑ ሐሳቦች ናቸው። ብዙ መገለጫ አላቸው ለማለት ብዬ ነው። እግዚአብሔር ቃል በሚባልበት ጊዜ ለግሪኮችም ሆነ ለኢትዮጵያውያን ወይም ደግሞ ለፈረንጆችም ቋንቋ በምንም አይነት ሁኔታ በየትኛውም ሰዓት በምንኛውም አይነት ሁኔታ ቃል የሚለው ቃል በብዙ ቋንቋ ጉድፈት ስለሚገለጽ ትክክለኛ የሆነ የእግዚአብሔር ማንነትን ለመግለጽ አይችልም። አራተኛ ላይ ደግሞ ቃል የሚለው የእግዚአብሔር ሕግ ነው። ይቀጥላል ብዙ ነገሮችን እያብታታ ማለት ነው። እነዚህ ቃላቶች አራቱም ቦታ የነገርኳቸው አንደኛ ቃል እግዚአብሔር መሆኑ፣ እግዚአብሔር የመፍጠር የማዳን የማድረግ የማጥፋት የማልማት የመግደል አጠቃላይ ደግሞ የኃጢአትን ማንነት ለመደምሰስ ወይም የሰይጣንን አደራረግና ጥፋት በመጨረሻ ላይ በፍርድ ሊቀጣ የሚችል አምላክ መሆኑን ስለምናውቅ እኛ የተገለጠልን ከቤተ መቅደሱ ሁለተኛውን ትምህርት ለማስተማር የተላከንና የመጣን ይህንን ቃል የሚለውን ነገር በትክክል ገብቶን የምናደርግ መሆን አለበት። ስለሆነ ምነው እግዚአብሔር በእኛ ላይ ኃላፊነቱን ያስቀመጠው? ስለሆነ ምነው እኛ መግለጫ መስጣት ያለብን? ምክንያቱም የእግዚአብሔር ቃል ሁሉን ለማድረግ የሚችል አምላክ ቃል በቅድስና ለማወቅና ለማስተዋል የሚችል ህዝብ ቃል የሚለውን ቃል መጀመሪያ ደረጃ ላይ እግዚአብሔር ስለሆነ እግዚአብሔርን ለሌሎች ማስተማር፣ የምስራች ድምፅም ስለሆነ የማዳኑን ጥልቅ ምስጢሩን ማስተማር፣ እንደገና ደግሞ እግዚአብሔር የመፍጠር ችሎታውን ማሰማት፣ መግለጽ፣ ማስተማር ነው። እነዛን ሁኔታዎች እነዛን አራቱንም ለመግለጽ የምስራች ድምፅ እንደሆነ በመጨረሻም ደግሞ የእግዚአብሔር ቃል የፍርድ አጠቃላይ የፍርድ ኃይል እንደሆነ ለማስተማር። ስለዚህ ነው እግዚአብሔርን ለሌሎች መንገር አለብን። እግዚአብሔርን ለሌሎች ግልጽ በሆነ እውነት በሆነ መንገድ አው ብዙ ጊዜ አልተለማመድ ነው። ቃል የሚለውን ቃል ወይ ንግግር አርገን ወስደነዋል። ቃል የሚለውን ቃል ደግሞ የእግዚአብሔር ሕግ አርገን ወስደነዋል። ቃል የሚለውን ደግሞ የተጻፈው መጽሐፍ ቅዱስ ነው ብለን ወስደነዋል። ከዛ በላይ ብዙ ጊዜ ማየት አልቻልንም። አሁን ግን እግዚአብሔር እየተናገረ ያለው ቃል የሚለው ቃል እግዚአብሔር ራሱ ነው። የእግዚአብሔር የመፍጠሩ ችሎታው ማንነቱ ነው። እግዚአብሔር የማዳኑ ችሎታው የአደራረጉ ስልጣን ነው። እንደገናም ደግሞ በመጨረሻ የፍርድ ኃይል ስልጣኑን ነው። ስለዚህ ይህንን መናገር ለእኔና ለእናንተ የተበየነልን ከሰማይ ስፍራ ነው። ስለዚህ ይህንን በማድረጋችን ወይም ደግሞ በመፈጸማችን እግዚአብሔር እኔንና እናንተን ለአንዳንዳችን የላከን መልእክተኞች ነን። በዛሬ ቀን የሚናገረው መጽሐፍ ቅዱስን ቃል ይለዋል። የተጻፈው ቃል እግዚአብሔርን ማንነት ለመግለጽ የሚችል ሐሳብ እንደሆነ ይገልጣል። እና መጽሐፍ ቅዱስ ማለት ነው። በመግለጫው በመግቢያ ሐሳብ ላይ በቅዳሜ ከሰዓት በኋላ ባለው ጥናት ላይ የሚለው የእግዚአብሔር ቃል ወይም መጽሐፍ ቅዱስ የእግዚአብሔርን ፍቅር የሰይጣንንና የእግዚአብሔርን ጦርነት እና የኢየሱስ ክርስቶስን መወለድ፣ ማደግ፣ መኖር፣ አገልግሎት፣ ሞት፣ ትንሣኤ እና ደግሞ ምጻቱንና እርገቱን ምጻቱን ሁሉ የሚናገረው መጽሐፍ ቅዱስ ነው ይላል። ጥሩ ነው፣ ደስ ነው የሚለኝ። ግን ከዛ በላይ ነው፣ ከዛ በላይ መሄድ አለብን። እዚህ ላይ ጥያቄ ሊኖረን ይችላል። እኔ ባልኩት ቃል ላይ ጥሩ ነው ጥያቄ ቢኖራችሁ፣ መጽሐፍ ቅዱስ ከሰባት የእግዚአብሔር ማንነት መገለጫ እውነቶች አንዱ ነው። እግዚአብሔር ሰባት መንገዶች አሉት ራሱን የሚገልጥበት መንገድ፣ ደግሞ ለፍጥረታቱ እውነትን ለመግለጽ የሚፈልግባቸው ሰባት ራእዮች አሉት ወይም ሰባት ግልጥ የሆኑ ማያዎች አሉት። ከነዛ ውስጥ መጽሐፍ ቅዱስ አንዱ ነው። ይሄ መጽሐፍ ቅዱስ እጅግ ጠቃሚ የሆነ ለብዙ ሰዎች የጌታ የኢየሱስ ክርስቶስንም ሆነ ቃል የሚለውን ቃል ሕግ እንደሆነ መግለጫ ይሰጣል። ሕጉ ምን እንደሆነ ደግሞ ሀሳብ ይሰጣል፣ መግለጫዎችን ይሰጣል። ስለዚህ ነው ቃል የሚለው ቃል ማካፈልም ያለብን በመጀመሪያ ደረጃ ላይ የእግዚአብሔር ማንነቱን እንደሆነ። ቃል የሚለው ቃል የእግዚአብሔር የመፍጠር ችሎታው እንደሆነ። ቃል የሚለው ቃል የእግዚአብሔር የማዳኑ ምስጢር ኃይል እንደሆነ። ማንነቱ፣ የመፍጠር ችሎታው፣ የማዳን ችሎታው፣ የፍርድ ችሎታው፣ ይህንን ቃል ብለን ለማወቅና ለመገንዘብ ብንማር ይጠቅመናል። ስለዚህ በዛሬ ቀን ቃል ከምለው የተወሰደው የእግዚአብሔር ቃል ብለው በዚህን ጊዜ በዛሬ ቀን የተወሰደው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ትምህርት ማስተማር አስፈላጊ እንደሆነ ይናገራል። ልክ ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር መንፈስ ስለሆነ የእግዚአብሔር ማንነትን የሚገልጽ ጽሑፍ ስለሆነ ከዛ ለነማር እንትላለን። በዛ ውስጥ የተጻፉ ሐሳቦችን መግለጫ ይሰጣል። በይሁዱ ቃል የእግዚአብሔር ቃል ማሳያዎች የሆኑ ሐሳቦችን ይሰጣል። ና በመጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ብርሃን እንደሆነ እሳት እንደሆነ መዶሻ እንደሆነ ዘር እንደሆነ እንጀራ እንደሆነ ይናገራል። እነዚህ አምስቱ ቃላቶች በይሁድ ቃል ተብራርተዋል። ኢየሱስ ክርስቶስ ራሱ ብርሃን ስለሆነ የዓለም ብርሃን ነው ይላል እግዚአብሔር ኢየሱስ ክርስቶስን። እንደገና ደግሞ እኛን የዓለም ብርሃን ናችሁ ይለናል ኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስ ያለው ማንም በጨለማ አይኖርም። ለዚህ ነው እኛም የብርሃን ልጆች እንደሆነን የእግዚአብሔር ቃል የምናገረው። ኢሳያስ ነው መዶሻ ነው ይላል እና ልባችን በጣም በልዩ ልዩ መንገዶች የተጠመደ እና የተጎዳ ስለሆነ አፈረካክሶ ወይም ደግሞ ገነጣጥሎ አድቅቆ ቦክቶ እንደገና ደግሞ ሰው አድርጎ ይሰራናል። ከዛ እንደገና ደግሞ እሳት የሚለው ቃል በውስጣችን ያለውን ማናቸውንም አይነት እኛም የሰበሰብነውን ሰይጣንም በእኛ ላይ ያፈሰሰውን ሌሎችም ከዓለም ያገኘነውን ወይም ደግሞ ከሰይጣን ግድያ የመጣውን አበሳ የሞተውንና የደቀቀውን የተበላሸውን ማንነታችንን በኃጢአት የታሰረውን እስራታችንን ወይም ሰንሰለታችን እንደገና ደግሞ ከራሳችን ኅፍረት ወይም ውርደት ወይም ደግሞ ከአለማስተዋል እብሪተኝነት፣ ተንኮል፣ ግፍ፣ እርም፣ ነውር፣ እርም የገባንበትን ነገር ሁሉ በመጨረሻም ከዓለም የሰበሰብነውን መደለል፣ መታለል፣ መጭበርበር እነዛን አበሳዎች ሁሉ በአንድ ላይ ሰብስቦ እንደ ቆሻሻ ያቃጥልና ከህዋሳቶቻችን ውስጥ ያጸደዋል። በመጨረሻም ራሱ የእግዚአብሔር ቃል በእኛ ህይወት ውስጥ ህይወትን የሚዘራ የእግዚአብሔር ዘር ነው። ይህንም በመለማመድ ለመኖር ከፈለገን ደግሞ እሱን ስንበላው የህይወት እንጀራ ደግሞ ይሆናል። ምክንያቱም ኢየሱስ ክርስቶስ ለደቀ መዛሙርት የኔን ስጋዬን ብሉ፣ እንጀራ ደግሞ ስጋዬን ብሉ፣ ደሜን ጠጡ፣ የህይወት እንጀራ ይሆንላቸዋል። እርሱን የማይጠጣና የማይበላ የህይወት ክፍያ ከእግዚአብሔር ጋር እንደሌለው ይናገራል። ያ ማለት ኢየሱስ ክርስቶስን ራሱን ማለት ነው። ሰው ኢየሱስ ክርስቶስን ኤለን ጂ ዋይት ስትናገር አንዳንድ ሰዎች ክርክር ያነሳሉ። እያንዳንዱን ነገር በምድር ላይ የሚንቀሳቀሰው ሁሉም ነገር የኢየሱስ ክርስቶስ የደም ጠብታ ነው ትላዋለች። እኔ የምለዋለሁ ይሄን እውነት ነው። እሷ ስላለች ብቻ አይደለም፣ ከኔ ጋራ እያንዳንዱን እንቅስቃሴ ኢየሱስ ክርስቶስ እስከ 64 ዓመታት ወይ 63 ዓመታት ከ10 ወር የተጓዘበትን መንገድ ስለማያውቅ ነው። የእግዚአብሔር ልጅ የህይወቴ መነሻና መድረሻ ነው። ስለዚህ ነው ቃሉ ይሄንን ይመሰክራል። መጽሐፍ ቅዱስ እውነት እንደሆነ የምናውቀው ለዚህ ነው። ከነዚህ ከሰባቱ ራእያት ሁሉ አንዱ መጽሐፍ ቅዱስ እንደሆነ ምንም ጥርጥርና ጥያቄ የለኝም። ምክንያቱም እግዚአብሔር አለ ዓለም ሁሉ ተፈጠረ። በመላ ዓለም ላይ ያለው እንቅስቃሴም ሆነ በአየር ላይ የተንሳፈፈው ጠፈር በህይወቱ እስትንፋስ በሚሆነው እንቅስቃሴ እያንዳንዱ ነገር በየዛቢያው የሚንቀሳቀሰው በእግዚአብሔር ኃይል እንደሆነ እና በእግዚአብሔር ቃል ጉልበት የሚንቀሳቀስ እንደሆነ ፍጥረታት ሁሉ እንዲያውቁት እኔና እናንተ ምስክር መሆን አለብን። የእግዚአብሔር ቃል የመፍጠር ጉልበትን አለ ይሆናል። እኛም በዛ መልኩ ያልነው ነገር እያንዳንዱን ነገር ይህ ይሁን ባለን ጊዜ ሁሉ ይሆናል። ጳውሎስ ስናገር ወይም ጴጥሮስ ምናልባት ጳውሎስ በሌላ ሌላ ቋንቋ ይተረጉመዋል። ግልጽ የሆነውን ነገር ብንናገር ጴጥሮስ አንተ ሽባ ተነስ፣ እኛ ብርና ወርቅ የለንምና ተነስተህ ሂድ አለው። ያ ቃሉ ከነዛ ከወንድም ከነዛ ከዮሐንስ እና ከጴጥሮስ የወጣ ቃል ኢየሱስ ክርስቶስ ራሱ ነው። ምክንያቱም እነሱ ኦልሬዲ በዛን ጊዜ በጌታ በኢየሱስ ክርስቶስ በመንፈስ ቅዱስና በአብ ተሞልተዋልና ቃላቸው ከነሱ የወጣው ከእግዚአብሔር የወጣ ቃል ይሆናል። አንድ ጊዜ እስቲ ወደ ማክሰኞ ቀን እንሄድና ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር ሶስት ምዕራፍ ሶስት ሁለተኛ ቆሮንቶስ ምዕራፍ ሶስት ቁጥር 18 ላይ ያለውን በጆሮአችሁ አነባለሁ። እናስተውለው። ሁለተኛ ቆሮንቶስ ምዕራፍ ሶስት ቁጥር 18 እንደዚህ ይላል፣ እኛም ሁላችን በተገለጠ ፊት የጌታችንን ክብር እናያለን፣ በመስታወት እንድናይ ወደዚያም ምሳሌ እንለወጣለን፣ ወዳየነው ማለት ነው፣ ከክብር ወደ ክብር በጌታ መንፈስ። ይሄ እጅግ ጣልቅ የሆነ ንግግር ነው። ብዙውን ጊዜ ኦ ምን ማለት ነው ወደምንል፣ ይህ ቃል በሁለተኛ ጴጥሮስ ምዕራፍ ሁለት አንድ ቁጥር አራት ላይ ተጽፏል። ወንድሞች እና እህቶች እሱን አነባለሁ። ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አራት ላይ በዛም እጅግ ታላቅ ተስፋ የከበረም ተሰጥቶናል። የምንለምነው ነገር አይደለም፣ የምንቀበለው ነገር ነው። በዛም እጅግ ታላቅ እጅግ ነው፣ ከቁጥር በላይ የሆነ ከእግዚአብሔር የሆነ አምላክነት ባህሪ ማንነታችንን ውስጥ በሙላት ሞልቷል። የአምላካዊውንም ባህሪ ተካፋዮች ሲሆኑ ዘንድ ሸሽታችሁ በዓለም ካለው ጥፋት በስጋ ፍትወት የአምላክ ማንነት የሞት የተሞላብን ሰዎች ነን። ቆላሲያስ ምዕራፍ ሁለት ቁጥር 9 እና 10 ቆላሲያስ ምዕራፍ ሁለት ቁጥር 9 እና 10 በእርሱ የአምላክነት ፍጻሜ ሁሉ በስጋው አድሮበታል። በእንግሊዝኛ ምን ይላል? ስላሴ አድሮበታል ይላል። Godhead is indwelling in one person, that is Jesus Christ. እናንተ ደግሞ በእርሱም የተፈጸማችሁ ናችሁ። እርሱም የአለቆች ሁሉ አለቃ የሚሆን የስልጣናትም ሁሉ ስልጣን በእናንተ ሞልቷል ይላል። በእንግሊዝኛ ሄዳችሁ ወይም በሌላ ቋንቋ እድል ያላችሁ ለማንበብ ትችላላችሁ። በእግዚአብሔር መንፈስ ተሞልታችኋል። በእግዚአብሔር አብ ወልድ መንፈስ ቅዱስ ሙላት ተሞልታችኋል ይላል። በእግዚአብሔር ቃል ነው። Godhead bodily indwelt in his son and then you are complete in him ይላል። በእግዚአብሔር አባትና ልጅ መንፈስ ቅዱስ ተሞልታችኋል ይላል። ከዚህ የተነሳ ነው እኛ የእግዚአብሔር አምላክነት ማንነት ምስጢሩ ምን እንደሆነ ለፍጥረታት ሁሉ የምናስተምረውና የምናካፍለው። ሌላ ጉዳይ የለንም። በእርሱ ከክብር ወደ ክብር ተሞልተን ስለምንንቀሳቀስ በአምላክን ቤት በሙሉአት ስለምናገለግል በልመና የተገኘ ነገር ሳይሆን የእግዚአብሔር በፍጹም እውነት መለኮታዊ ባህሪው ወይም ደግሞ የአምላክነቱ ባህሪ ውስጥ የተመለን ነገስታትና ካህናት ስለሆነን የአባታችን የአምላካችንን የእርስት ማያችንን የእርስታችን ዋስትና የሆነውን አምላካችንን ታሪክ የምናውጀው ለዚህ ነው። ቃሉንም የምናስተምረው ስልጣኑንም የምናውጅበት በእርሱ ውስጥ እኛ ስለተሞላንና እርሱም በእኛ ውስጥ ይህንን ሙላአት ስላስቀመጠው ከዚህ ከሙላአቱ ምግባር የተነሳ ነው ለሌሎችን ወንጌል ለማስተማር ብቃት የሚኖረን። የእግዚአብሔርን ቃል ለማስተማር የምንችለውም የምንመራውም የምናደርገውም ይመስለኛል ከነገሌ ያገኘሁት ከቴዎሎጂ ትምህርት ቤት የቀሰምኩት 52 ስብከት አዘጋጅቼ ከዛ በኋላ ለኔ ለንግድና ለኑሮዬ ሰዎች እንዲጎነብሱልኝና አንደበታሪቱ ስለሆነን ሰዎች እንዲገናኙን ሲያግ እንዲያገኙን ወንዲያ እንዲያመልኩን ለማድረግ ሳይሆን የተሰዋውንና ለዘላለም ህይወት በህይወት ህያዋንን ሆነን እንድንንቀሳቀስ አማኞችንም አላማኞችንም በህያዋን ምድር የሚያንቀሳቅሰውን የምህረትን አምላክ ጸጋ ለሌሎች ለማስተማር ብቃት የሚኖረን አንዳች ነገር በባስተዋላችን በጀርባችን የተሸከመነው ጥቅም የምንፈልግበትና ሞገስ የምንፈልግበት ታሪክ የምንፈልግበት ዝናን የምንፈልግበት ሳይሆን ምንም እንደሌለን ራቁታችን ሆነን የእግዚአብሔርን ክብር በሚናስተምርበት ጊዜ ሰዎች በሚያፈዙን እንደነ ጳውሎስ እንደነ ጴጥሮስ በሚንስተደብበት በሚንዋረድበት እንደነ ኤርሚያስ ተቀባይነት በሚናጣበትና በተጠለንበት በተጣለንበት ቦታ ላይ ልክ እንደነ ዮሐንስ መጥምቁ ድምጻችንን ከምድረ በዓላ እንድናነሳ እግዚአብሔር አምላክ ባስቀመጠው በመለኮታዊ ኃይል ስልጣን ነው ይህንን እውነት ለማስተማር የምንችለው። ከዚህም የተነሳ ነው እኛ ራሳችን ከእግዚአብሔር ቃል ጋራ ምንዋሃደው። ብዙ ጊዜ ሰዎች ጽናት ይላሉ። ወገኖች ጽናት አይደለም፣ ውህደት ነው። ማክሰኞ ቀን ስለ ውህደት ነው ጽናት ቃሉን ማጥናት ሳይሆን ብዙ ሰዎች አጥንተዋሉ። ብዙ ሰዎች በመላ ዓለም ላይ ወንጌልን ያስተምራሉ። እንደውም ሐሰተኛ ነብይትና ሐሰተኛ ባቢሎን በአንድ ላይ ሆኖ ይህንን ቃል በቅድስና በእጃቸው እንኳን እስከሚፈሩ ድረስ ለሌሎች በመንቀጥቀጥና በማስተማር ያስተምራሉ፣ ያጠናሉ፣ ቴዎሎጂ ትምህርት ቤቶችንም ከፍተዋሉ። በእኛ ዙሪያም ይህ ሞልቷል። ግን ቃሉ ከእግዚአብሔር ጋርና ከራሳቸው ጋር ስላልተዋሃደ ዛሬ ባለንበት ድህነትና ጉስቁልና ውስጥ ህዝባችን እንዲመላለስ አድርገናል። እግዚአብሔር ይቅር ይበልን። ይህንን ደግሞ ማስተማር አይደለም እኛ የምንችለው፣ ከአንደበታችን የሚወጣው ቃል የምንኖርበት መሆኑን የሮብ ቀን ይናገራል። የእግዚአብሔርን ቃል መተግበር ነው መኖር ነው። የማንኖረውን ለሌሎች ስለምናስተምር ሌሎችንም ድንጋይ ደረቅ ድንጋይ ተስፋ የሌለው ህዝብ እናደርገዋለን። ምክንያቱም ከኛም የሚወጣው ከእግዚአብሔር አይደለምና። ግን ከእግዚአብሔር የሆነውን በምናስተምርበት ጊዜ ሁለት ሰይፍ ያለው መቅኔንና ጅማትን የሚለያይ ቆዳንና አጥንትን ብቻ አይደለም፣ አጥንትንና መቅኔን የሚለይ መቅኔ በአጥንት ውስጥ ነው ያለው። ስለዚህ አጥንትንና መቅኔን ሳይስት አንዳች ነገር አጥንትም ሳይሰበር መቅኔም ሳይጎል ሳይበላሽ በህይወታችን ውስጥ እንድንቀሳቀሱ የሚያደርግ የእግዚአብሔር ኃይል ያኖቃል። የሚያጠፋ የሚጋል የሚሰብር የሚያታልል የሚያጭበረብር ለጥቅሙ የሚዞር ስያሜ ለማግኘት የሚንቀሳቀስ ሳይሆን አንዳች ማንንም ሳይጎልና ሳይጎዳ ህዋሳቶቻችን ውስጥ ያሉ መቅኒዎችንና አቅንትን እንደሚጠነቀቅ የእግዚአብሔር ቃል የእግዚአብሔር ማንነት እያንዳንዳችን ወይም ደግሞ የተጻፈው ቃል የሚናገረው ንግግር አይደለም። የአምላክ መኖር በህይወታችን ውስጥ ሲሆን እኛ ግን እየጋየን እየተነቀፈን እየተሰደበን እየተዋረድን የእግዚአብሔር ክብር ግን በእኛ ውስጥ በግልጽ እየታየና እየተገለጠ ይሄዳል። አንዳንዶች ምናልባት ሊወቅሱን ይችላሉ። ዮሐንስና ኢየሱስ ክርስቶስ እውነትን በእውነት ስላስተማሩና ስለገለጡ ተከታዮቻቸው ኋላ ነው እንጂ ያወደሷቸው፣ እኛም ዛሬ ነው እንጂ የምናወደሳቸው። በዛን ቀን እኛ እዛ ብንገኝ እኛ ከገዳዮቹ አንዳንዶቹ ነን። ስለዚህ ነው የእግዚአብሔር ቃል በህዋሳቶቻችን ውስጥ የተዋሃደ እስከሆነ ጊዜ ድረስ በሰዎች ዘንድ ተቀባይነትን ለማግኘት ሳይሆን የእግዚአብሔርን እውነት ከልባችን ከነፍሳችን ከመንፈሳችን ውስጥ እያፈሰሰን ለሌሎችም እውነት እናስተምራለን። ጥቅም ለማግኘትም ደግሞ አንሸብብም። አንድ ጊዜ ወደ አሞስ እንሂድ። ኢሳይያስ ምዕራፍ 50 ቁጥር 4 ላይ ያለውን አብረን እናነባለን። ኢሳይያስ 50 ቁጥር 4 በእናንተ ጆሮ እኔ አነባለሁ። እግዚአብሔር አምላክ የተማሩትን መላእክት ሰጠኝ፣ በነገር የደከመውን እደግፍ ዘንድ ማለዳ ያስነሳኛል፣ በጆሮዬ ማለዳ ይናገረኛል፣ እንደ ተማሪዎች ይሰማው ዘንድ። ወንድሞች እና እህቶች ሆይ ወንድማችን ኢሳይያስ የተማረ ሐሳብ የተማረ ልብ አለው። ወንድሞች እና እህቶች እንዴት ነው ታዲያ ኢሳይያስ አይሁዶች የጠላ መጭመቂያ ከዋርካ አዘጋጁለትና እዛ ውስጥ የጠጅ መጥመቂያውን ጎርጉሮ አወጥተው ከዛ በኋላ እሱን በማዕከል አስተኝተው አንድ ጊዜ አንገቱን፣ አንድ ጊዜ ደረቱን፣ አንድ ጊዜ ወገቡን፣ አንድ ጊዜ ጉልበቱን፣ አንድ ጊዜ ቁርጭምጭምቶቹን ቆርጦ የገደሉ እነዚህ የእግዚአብሔር ሰዎች ናቸው። ዛሬ ግን ለአህዛብና ለህዝብ የመዳኔት ቃል ተናግሯል ኢሳይያስ። ዛሬ እናወድሰዋለን። በዛሬ ቀን ሰዎች እንደዚህ ያለ እውነት የሚያስተምሩ ሰዎች ቢገኙ እኛም ከነዛ ከአይሁዶች ያልተሻለ ሊኖረን ይችላል። ስለዚህ ነው ቃሉን ማስተማር ንግግር አይደለም፣ የህይወት ጉዞ ነው፣ የህይወት ልምምድ ነው። ሰዎች አገኙን አላገኙን፣ በአህዛብ ምድር ወደቀን እኛ በተመቸን ጊዜ አይደለም ስብከት ለመስበክ የምንችለው። እንደውም ወደ አህዛብ በሀገር በሄደን ጊዜ እኔን እግዚአብሔር ከኤስኪሞ ሀገር ነው ለመድኃኒትነት ወደ ኢትዮጵያ መልሶ የላከኝ። ቋንቋቸውን አላውቅም። እዛ ነው ራእይን የሰጠኝ። ግን እዛ ውስጥ በገደል ውስጥ በበረዶ ውስጥ አስጥሞኛል። ሊገለኝም አስበው ነበር። ክርክር ነበረንና ከእርሱ ጋር አልተመቸኝም የሚል ክርክር ነበር። ወገኖች እግዚአብሔር ሲመቸን ቢመቸን ባይመቸን ለክብሩ ለመጠቀም የተፈለገ ሰው በእግዚአብሔር መንፈስ እየተጠቀመ ይመራል። ስለዚህ የእግዚአብሔር ወንጌል የቃል ንግግርም አይደለም፣ መጽሐፍ ቅዱስ ብቻ አይደለም፣ የህይወትም ልምምድ ነው። ይህንን በእኛ ቤት የነበረችው እህታችን ስትናገር የልቦቻችንን መደብ እግዚአብሔር ሲያዘጋጅ ሳለ የወንጌል ዘር የመዝራት እድል እናገኛለን። በፍርሃት በድብቅ ተጠምቶ ተሪቦ የነበረው እንደ ኒቆድሞስ በኃጢአት ተጠምዳ ከሌሎች ሰዎች ጋር ለመነጋገር የማትችለዋ የሰማርያ ሴት በጣም ለ12 ዓመታት ደም እየፈሰሰባት ጥምብ ጥምብ የምትሸተው የ12 ዓመት ደም ሲፈስባት የነበረችው ሴት ወይም ደግሞ ለመጨረሻ ህይወቱ በኃጢአት ለጥፋት ለሞት የተዘጋጀው ወንበዴው ወይም ደግሞ አንድ የሮማዊ አለቃ ጴጥሮስ ሂድና ታገኘዋለህ ብሎ የላከው አህዛባዊ ወይም ደግሞ ወታደር ማንን እንደምናገኝ አላውቅም፣ ግን እግዚአብሔር አምላክ ወደ ላከን ሁሉ ለመሄድ አይኖቻችንን ከፍተን ለእርሱ ክብር ለመዘጋጀት እንድንችልና መልእክቱን ለመቀበል የተዘጋጀ ልብ እንዲኖረን ሁልጊዜ በእግዚአብሔር ጸጋ እንንቀሳቀስ። ከአሁን ጀምሮ ሀሳብም ያጠናችሁትን ሀሳብ ለእናንተ እግዚአብሔር የተናገራችሁንም አካፍሉን። እንደገናም ደግሞ ሀሳብም ያላችሁ ጥያቄም ያላችሁንም እንቀበላለን።
ድምፅ ይሰማል?
አዎ ይሰማል።
እንግዲህ ጸጥታ ስለሰፈነ ነው፣ ሰከንድ ዋጋ ስላለው ነው የምናገረው። ሌሎቻችሁ የተዘጋጃችሁ ያላችሁ በቅዳሜ ከሰዓቱ ላይ ጥያቄ አለኝ። ወንድም ዳንኤል ጌታ ይባርክ። በጣም ኮንሳይዝ በሆነ መንገድ ነው የቀረበው ሰንበት ትምህርቱ እና የቅዳሜ ከሰዓቱ ጥያቄ በሶስተኛው ፓራግራፍ አክቹዋሊ በሁለተኛ ፓራግራፍ መካከል ያለው ሀሳብ ነው። ሀሳቡን እንዳለ አነበዋለሁ፣ ከዛም በኋላ ነው ጥያቄውን የማነሳው። ግልጽ እንደሆነ ስለፈለግኩ እንዲህ ይላል። ምንም እንኳን የሃይማኖት መሪዎች የእግዚአብሔርን ቃል ያጠኑ ቢሆንም አያሌዎች ግን ዋነኛውን መልእክት ስተዋል ይላል። እኔ ያለኝ ችግር በዚህ ላይ ነው። እንግዲህ እግዚአብሔር በምድር ላይ በቤተ ክርስቲያን አመራርን ሰጥቷል፣ ለመምራት፣ ለማስተማር፣ ለመኖር። ግን ቃሉ እዚህ ላይ ሲናገር ሳለ ቃሉን ተምሯል፣ የሃይማኖት ሰዎች አጥንተዋል፣ ግን ዋነኛ መልእክቱን ስቷል ስል ምን ማለቱን ነው? ምናልባት ዛሬ ካለንበት የቤተ ክርስቲያን ህይወት አንጻር ጋር የሚያያዝ ይሆን? በክርስቶስ ጊዜም በነበረ ከቤተ ክርስቲያን አመራር ጋር የሚያያዝ መልእክት ይኖረው ይሁን? ሪሊ እውነተኛ አባባሉ ምን ማለት ነው?
ያ ጥያቄው ትንሽ ግልጽ እንዲሆን እኛ በቤተ ክርስቲያን ስላለን በቤተ ክርስቲያን ላሉ ላሰማ እንግዲህ በስልክ ላይ ላላችሁ ምስን ሰምተናል። አሁን በቤተ ክርስቲያናችን ላሉ ወንድሞች እና እህቶች ደግሞ ጥያቄውን ግልጽ ላድርገው። መሪዎቻችን ዋንኛውን ትምህርት ስቷሉ የሚለው ምንድን ነው? አጠቃላይ የዘመናትን ሁሉ ሁኔታ ነው እየተናገረ ያለ ወይስ የእኛን ቤተክርስቲያን ሐሳብ ነው እየተናገረ ያለ ወይስ ጠቅላላ በዓለም ላይ ያሉ ቤተክርስቲያናትን አመራር ነው እየተናገረ ያለው የሚል ቃል አለ እና ጥያቄው እና አሁን እነን የሰማችሁ አስተያየት ለመስጠት ትችላላችሁ። እኔ እንግዲህ የእናንተን ሐሳብ ነው በሐሳብ አመራር ውስጥ እንትን የሚለው የራሴን መልስ ከመስጠቴ በፊት ምን እያለ ነው? የቤተ ክርስቲያን አመራር በአጠቃላይ ነው ከጥንትም ጀምሮ ያለው ችግር ነው? ዛሬ በእኛ ቤተ ክርስቲያን ውስጥ ያለው ችግር ነው ወይስ በዓለም ላይ ያለውን ቤተክርስቲያን የሚለው የቤተክርስቲያን መሪዎች የሚለው አጠቃላይ የሃይማኖት መሪዎች የሚለው አጠቃላይ ይህንን ለይተን ለማወቅ የምንችለው? እዚህ ጋር ደግሞ የሚለው ምንም እንኳን የሃይማኖት መሪዎች የእግዚአብሔርን ቃል ያጠኑ ቢሆንም አያሌዎች ግን ዋንኛው መልእክት ስተዋሉ የሚል ንግግር አለ። ያ ምንድን ነው ነው?
ሄሎ
yes
ለሞከር ዝምታ በዛ
እሺ
ምንም እንኳን የሃይማኖት መሪዎች የእግዚአብሔርን ቃል ያጠኑ ቢሆንም አያሌዎች ማለት እንግዲህ አብዛኞቹ ማለት ነው አብዛኞቹ ዋናው መልእክት ስለዋል ያንንም ያው የእግዚአብሔር ቃል ሙሉ ለሙሉ ክርስቶስ ነው ስለ ክርስቶስ ነው በኦሪጂን ይሁን በአዲስ ኪዳን በቀጥታም ይሁን በተዘዋዋሪ የተቀመጡ ነገሮች በአጠቃላይ ስለ ክርስቶስ ነው የሚናገረው እና ያንንም ክርስቶስ ወደዚህ ምድር በመጣ ጊዜም ፈሪሳውያኖች መጽሐፍን በጣም አውቀናል የሚሉ የሃይማኖት መሪዎች የተጻፈለት ባለቤት ወደዚህ ምድር መጥቶ ብርሃኑ ወደዚህ ምድር መጥቶ በሚናገርበት ሰዓት እነሱ ቃሉን አውቀው የበለጠ አውቀናል በሚል ነበር ክርስቶስን ባለመቀበል ይሞግቱት የነበረው በጣም ባስገራሚ ሁኔታና ለዛውም እስከ መስቀል ድረስ ሊያውቁት አልቻሉም። እና ስለ ክርስቶስ ማወቅና ክርስቶስን ማወቅ የተለየ ነገር ነው። እና ስለ ክርስቶስ ያውቁ ነበር ግን ክርስቶስን ሊያውቁት አልቻሉም። አሁንም ቢሆን ችግሩ ዋናው ይሄ እንደሆነ ነውና አሁንም ቢሆን ብዙ መጽሐፍ ቅዱስን እንዲሁ በጥሬው በማጥናት ጨርሶ አንብቦ ቴዎሎጂ ተምረናል ብሎ ያሉትም ሁሉ ክርስቶስን በትክክል ያልተረዱ ይኖራሉ። እና አብዛኛው ቤተክርስቲያን አሁን በዚህ ሰዓት ክርስትና ለዓለም በሞላ ተዳርሷል ማለት ይችላል። ስለ ክርስቶስ ክርስቶስን ሳይ ክርስቶስን የማወቅ ሳይሆን ስለ ክርስቶስ ታሪኩ በአለም እንደተዳረሰ ነው በልዩ ልዩ መንገዶችና መጽሐፍ ቅዱስን ያውቃሉ ግን የመጽሐፍ ቅዱስን ባለቤት የተጻፈለትን ክርስቶስን ያለማወቅ ችግር ነው። በአሁኑ ሰዓትም ጌታ ኢየሱስ ክርስቶስ ወደዚህም እንዳይመጣ እውነተኛ የሆነው የክርስቶስን እውቀት በመድር ስለጎደለ ነው። ይህ እውነት ብርሃን እውነተኛ የሆነው ለዓለም እንዲዳረስ ነው የመዘግየቱ ምስጢርና አሳዛኝ የሆነውም ነገር ቢሆን ይሄ ነው። ወንጌል ተዳርሷል ለዓለም ይመስላል ግን እውነተኛ ወንጌል ለዓለም ያለመዳረሱን ክርስቶስን ሰዎች እንዳልተረዱ ታሪኩን ብቻ እንዳወቁ እና በዛ ሁኔታ ነው ለኔ የተረዳሁኝና ትክክል ከሆንኩ
እግዚአብሔር ባርክሽ። እዚህ ጋር አንድ አሁን ካልሽው ሐሳብ ጋራ ምስማማ በዛም በትምህርቱ በአሁኑ በመጨረሻው ሐሳብ ላይም ራሱ ጥያቄውን ይመልሳል። እግዚአብሔር ባርክሽ አማረች፣ ያልሺው አንዱ ትክክለኛ ሐሳብ ነው። ሌላ ተጨማሪ ሐሳብ አስተያየት አለ እዚህ?
ይሰማል? ሄሎ፣ ይሰማል? ብለሻል። አንቺም ብዙ የምጨምረው ነገር የለኝም፣ እንደ ትንሽ ለመጨመር ያህል ነው። አብዛኛውን ብለሻል። ጥቅሱ ላይ ሲጠቀስ ምንም እንኳን የሃይማኖት መሪዎች የእግዚአብሔርን ቃል ያጠኑ ቢሆንም አያሌዎቹ ዋናውን ስተዋል ብሎ የጠቀሰ ጥቅሱ ደግሞ የሚገኘው ዮሐንስ 5:39 ላይ ነው። ያ ስለ ፈሪሳውያን ሲናገር ነው ያንን ሲጠቅስ የነበረው እና ይህንን የእግዚአብሔርን ቃል እያነበቡ በየሳምንቱ እያስተማሩ ግን ቃሉ የሚናገርለትን ኢየሱስን እንዳላወቁ የሚወቅሳቸው ነበረ እና ያ ነገር እስከ ዛሬም ድረስ አለ። ይህ ቃል ኃይል አለ ሆኖ እያለ ነገር ግን በሰዎች አካሄድ ልክ ቅድም እንደተነገረው ጋዛኔንም ጠቅሶታል በሰንበት ትምህርት ላይ ወይ ምናልባት ሰዎች ጥቅሱን በማንበብ ትምህርቱን በማስተማር አላማው ሌላ ሊሆን ይችላል ሊያገኙ የሚፈልጉት ነገር ከዛ የተነሳ በዛሬም ቀን እናያለን እና ያ ከእምነት ጋር ስላልተዋሃደ የእግዚአብሔር ቃል በሰው ውስጥ ሊሰራ ያለውን ኃይል ሊያሳይ እንዳልቻለ የሚናገር ነው እና ያንን በእምነት ካልተዋሃደ በሕይወታችን እንዲሰራ ካልፈቀድንለት እንዲሁ በማወቅ ያክል ትርጉም በማወቅ ያህል በማስተማር ችሎታ ያክል ብቻ ከሆነ እንደተባለውን ለራስ ክብር ሊሆን ይችላል። የእግዚአብሔርም ኃይል ልክ እንዳለ በህይወት ላይ ላይታይ ይችላል። ያ ነገር በፈሪሳውያን ጊዜ ነበረ። የእግዚአብሔርን ቃል በእጃቸው ያዙ ሰዎች ነበሩ። በዛሬም ቀን ደግሞ ብዙ ስለ ክርስቶስ የሚያወሩ መሪዎች አሉ፣ ቤተክርስቲያን አሉ። በቤተክርስቲያን ደረጃ በየጊዜ የምንወቅሳቸው አሉ፣ በህይወታችንም የምናያቸው አሉ እና ከእምነታችን ጋር ካልተዋሃደ ይህ ህይወትን የሚያመጣ የህይወት ቃል ህይወትን ላያመጣ እንደሚችል ነው። ትንሽ ለመጨመሪያ ያህል ነው።
እነሱ ተናግረውታል፣ ግን ትንሽ ለመጨመር ያህል ኤለን ዋይት ራሱ ምን ትላለች? ሰይጣን የመጽሐፍ ቅዱስ ጎበዝ ተማሪ ነው ትለዋለች። ምክንያቱም መጽሐፍ ቅዱስን ያውቀዋል፣ ቃሉን ያውቃል ሰይጣን። ኢየሱስን ራሱ ሲፈትነው እኮ ከቃሉ እየጠቀሰ ነበር አይደል? እንዲህ ተጽፏል 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 እያለ ነው የፈተነው። እና ቃሉን ማወቅ ህይወት አይሆንም። ህይወት የሚሆነው የተጻፈለትን ማወቅ ነው። የተጻፈው ቃሉን ስናነበው ጠቅላላ ከብሉይ ኪዳን እስከ መጨረሻው እስከ አዲስ ኪዳን ድረስ የሚናገረው ስለ ኢየሱስ ነው። ኢየሱስ ከህይወታችን ጋራ መዋሃድ አለበት። ቃሉን ማወቅ ህይወት አይሆንም። ቃሉ ምንድን ነው? ይገላል፣ ፊደል ይገላል። ህይወት የሚሆነው ኢየሱስ ብቻ ነው እና ኢየሱስን ማወቅ ነው። አመሰግናለሁ። ተባረኩ።
አመሰግናለሁ። እግዚአብሔር ባርካችሁ አስተያየት ለሰጣችሁ። ሌላ አስተያየት የሚሰጥ ወይም ሀሳብ ካለው እንቀበላለን፣ ካልሆነ ወደ ጥያቄው መጨረሻ ለመሄድ ነው። እሺ፣ ወደ ጥያቄው መጨረሻ ስንሄድ ጋሽ ዶክተር አማኑኤል ሀሎ፣ ድምፅ አለ?
ይሰማል?
አዎ ይሰማል።
ኦኬ፣ አዎ ስለ ጠራኸኝ አቤት እያልኩ ነው።
ኦኬ አንተ ምን ትላለህ? አንተ ነው ጥያቄውን ያነሳው። መቼም ለዚህ ጥያቄ መልስ በቂ የሆነ መልስ ከአንተ በኩል ይኖራል ብዬ አስባለሁ። አንተ መልሱን ስጥ።
ወለኔ መልስ የለኝ። መልሱ ራሱ በጥናቱ ውስጥ አለ። እህቴ አማረች ጠቅሰዋለች። እንዲሁም ኦልሬዲ በመግቢያ ላይ አንተም ይህንን ሀሳብ ብለኸዋል። ያነሳውበት ዋና ምክንያት የቤተ ክርስቲያን ህልውና የኔና የናንተ በክርስቶስ የመኖራችን ዋስትና የተመሰረተው በዚህ ላይ ነው። ምክንያቱ ሰዎች አንደኛ ሰፋር ገንድ እንመለከተው ይፈልጋል ጥናታችን ለምን በተክርስቲያን ከሙሴ ዘመን ጀምሮ እስከ ዛሬ ድረስ መሪዎች አሏት እነዚህ መሪዎች በተክርስቲያኑም ስመሩ ነበር ግን የሚያስደነግጠው ነገር በጥንትም ጊዜ ዛሬም ክርስቶስ ደሞ ቶሎ ካልመጣ ወደፊትም አብዘኛዎቹ ወይንም አያሎቹ ይህንን መልእክት እንደምስቱ እኔና እናንተ እርግጠኞች መሆን አለብን አንደነቅ ለማለት ነው ይህ ነበረ አሁንም አለ ወደፊትም ይሆናል ስለዚህ በዚህ ተደናብረን ተደናቀን ወይ የተማረ ምሁር የተባለ 40 ዓመት ያገለገለ 30 ዓመት ያገለገለ እንደው ስራውን በዚህ ምክንያት ያጣ መከራውን ያየ ዛሬ እንደዚህ ሆነ እንዳንለው ይህ የሚመስል ነገር መሆን የለበትም በፊትም ነበረ ዛሬም አለ ወደፊትም ይኖራል ይሄንን እርግጠኛ እንድንሆን እግዚአብሔር ይፈልጋል ግን እርግጠኛ ስንሆን እኔና እናንተ ጸንተን እንድንኖር የሚያሳስበን መልእክት አለ ጥቅቶቹ ነበሩ ዛሬም አሉ ነገም ይኖራሉ ጌታ ቶሎ ካልመጣ ይሄ እጅግ እጅግ ተስፋ የሚሰጥ የሚያስናና መልእክት ያለ ቃል ነው። ሁለተኛው ነጥብ ደግሞ ምንድነው? ቃሉን የማወቁ ጉዳይ ሳይሆን መልእክቱን የማወቁ ጉዳይ ነው። ቃሉ ምን መልእክት አለው? ቃሉ ብርሃን ያለበት ብርሃን ኦሬ ተክሳሎን ዳኒ ብርሃን እኔ እኮ ጨለማ ኮንኩን ቃሉ በእኔ የለም ማለት ነው። ቃሉ እኮ መዶሻ ሲባል አንድ ሰው ብዙ ጊዜ መዶሻ የሚሰብር ብቻ አድርጎ ይመለከታል። መዶሻ አንደኛው ስራ መዝበር ነው። ግን ከመዝበር የበለጠ የሚሰራው ስራ ነው። እንጨትና እንጨትን ያያይዛል። ያጣብቃል እንዳይለያዩ። እግዚአብሔር ቃል እኔና ክርስቶስን እናንተና ክርስቶስን በትክክል ከተረዳን የሚያጣብቀን ነው። ደሞ የማንመች ከሆነ ሰብሮ ሰባብሮ እንደገና የምሰራን ህይወት የምሰጥ ወገኖች አትደነቁ መዶሻ የሆነ ቃል ይሄ ነው ማወቁ ምስጥሩ ማስተዋሉ ዘር ደሞ አንድ በቀሎ መሬት ጋር ገበረ ሁኛ ይቻለው ይሄ በቀሎ ምግቡ ይበሰብሳል ምግቡ ሲበሰብስ ዘሩ ይበቅላል አንድ በቀሎ በስሶ ብዙ በቀሎ ይሆናል ስለዚህ ይህንን ቃል ያስተዋለ ሰው ይበዛል እንጂ ዘው ቀጨጭ ብሎ አይቀርም። ይሄን ነገር ስትመለከቱ ችግሩ ከየት እንደሆነ እንድናስተውል እግዚአብሔር ይፈልጋል። ደግሞ እንጀራ መሆኑን እናገራ እንጀራ እኮ ለማየት ለውበት አይደለም። እንጀራ ያስፈልገው የራበ ሰው የተራበ ሰው እንዲጠግብ ነው። ካልጠገብን ችግር አለ ማለት ነው። ስለዚህ ይሄንን ሁሉ የሚያጠቃልን መልእክት አለው። ስለዚህ ይሄ ነገር ሲሆን በተክርስቲያን ስትቀጭ መከራ ስታይ አንድ ደነቅ እኛ ግን በክርስቶስ እንተን ንቁም ቃሉ የምናገረን በመጨረሻ ግን ወንድሜ ዳኒ የዘለስከው ነጥብ ነበር የእግዚአብሔርን ባሪያ እንዴት አድርጎ እንዳስተካው ስትናገር ነበር የእግዚአብሔር ሰዎች አይደሉም ግን የእግዚአብሔር ሰዎች ምን የሚሉት ናቸው የእግዚአብሔር ሰዎች ህይወት እንደበዛ አረጋሉ እንጂ የእግዚአብሔር ሰዎች ሰውን አሰቃዩም ይሄንን እንድናስተውል እግዚአብሔር ይፈልጋል ጌታ ይባርካችሁ
እግዚአብሔር ይስጥልን ያ አነጋገሬ ምናልባት የእግዚአብሔር ሰዎች ነው የሚላቸው ጳውሎስ ሲናገር የቆሮንቶስን ሰዎች ቅዱሳን ናቸው ይላቸዋል እኔም በቸም በቤተ ክርስቲያን ያለው ዛሬ ሰንበት ትምህርት ምን ይላል ሁሉም ሰው ምናልባት ይላል ወደግሜ ምናልባት ኦሬዲ 3 ጊዜ ብያለሁ አሁን ደግሞ ምናልባት ብዬ 7 ጊዜ ላድርገውና ከብዙ ጊዜ ውድቀትና አለማስተዋል ጨለማ ውስጥ ከመራመድና ከመንቀሳቀስ እንደውም በመርነት ደረጃ ሆነው ለጥፋት ብዙ ህዝብን ካደረጉ በኋላ አይናቸው የሚከፈትላቸው ሰዎች ሊኖሩ ይችላሉ ተብሎ ይታሰባል። ስለዚህ አሁን የእግዚአብሔር ሰዎች አይደሉም የተባሉ እንደነ ጳውሎስ ያሉ ሰዎች እንደገና ደግሞ የእግዚአብሔር ሰዎች ይሆናሉ ብዬ በቤተክርስቲያን ውስጥ ያለውን ህዝብ የእግዚአብሔር ሰዎች ናቸው የሚላቸው። የእግዚአብሔር ሰዎች ከዚህ አይነቱ ችግርና ውድቀት ከዚህ አይነቱ ጥፋት ንጹሃን ነን ለማለት አይችሉም። ራሳቸውን መመርመር አለባቸው። የእግዚአብሔር ሰዎች ለጥፋቱ መንስኤ ዋና ሊሆኑ ይችላሉ። ኋላ የሚገነዘቡበት ጊዜ ከብዙ ጥፋትና ከብዙ ጉዳት ጉድለት በኋላ ለብዙ ሰዎች ጥፋትን ካደረሱ በኋላ ሊሆን ይችላል። ስለዚህ በቤተ ክርስቲያን ውስጥ በምንንቀሳቀስበት ጊዜ እንደውም ክልፍልፍ ብለን ብዙ ቃላት ተጠቅመን በምንናገርበት ጊዜ ጠቅላላ የእግዚአብሔርን እውነት ሳናውቅ እንደ ጳውሎስ ሰዎችን የመጉዳትና የማስጎዳት ድርጊት ካካሄደን በኋላ የምንመለስ አንዳንድ ሰዎች አለን። እነዛን ሰዎችን ሳመላክት ነው። በእርግጠኝነት የእግዚአብሔር የሆነ ሰው የእግዚአብሔር ቅን የሆነ ሰው ክፉንና ደጉን የመለየት መንፈስ አለው። ብዙ ሰዎች ለማስተማር ይሯሯጣሉ። ብዙ ሚሽነሪዎች ወደ ኢትዮጵያ ሄደው ነበረ፣ ወደ አፍሪካ ሄደው ነበረ። ብዙዎቹ እዚህ ሀገር መጥፎ ሰዎች ናቸው የተባሉት ናቸው ተመርጠው እንደውም ምናልባት እዛ ለጥፋት ታርመው ይመለሳሉ ተብለው ወደ ሚሽን ፊልድ የሚሄዱ ጥቂት ሚሽነሪዎች ናቸው እግዚአብሔር ሊኮኛል ብለው የሚወጡ። ስለዚህ ቃሉን ማካፈል ብቻውን አይበቃም ለማለት ብዬ ነው። ደግሞ መመርመሩ ጥሩ ነው፣ ግን ከመመርመር በላይም ቃሉ ዝም ብሎ ንግግር አይደለም፣ ዝም ብሎ የቴዎሎጂ እውቀትም አይደለም፣ ወይም ደግሞ የቤተ ክርስቲያን አመራር ሀሳብም አይደለም። ቃሉ የምናካፍለው ቃል ቅድም በእናንተ በእያንዳንዳችሁ እንደተባለ እግዚአብሔር ራሱ ነው። እግዚአብሔርን ስተን ቃሉ እንደዚህ ይላልና ብለን ዶግማን ወይም ህግን አጥንተን ለሌሎች ለማስተማር ልክ እንደ ጥሩ የሂሳብ አስተማሪ፣ የኬሚስትሪ አስተማሪ፣ የሳይንስ አስተማሪ ማለት ነው፣ የሂሳብ አስተማሪ ወይም ደግሞ የታሪክ አስተማሪ በጣም ጥሩ የሆኑ አስተማሪዎች አሉ። እንደዛ አይደለም። እንደውም አንዳንዴ እንደዛ ሆነን ታማኞች ብንሆንም እግዚአብሔር ያስበናል። ግን በምናደርገው ነገር በስተጀርባ ያለው ምክንያት አለው። ዝናን ለማግኘት፣ ገንዘብ ለማግኘት ወይም ደግሞ ሌላም የምንፈልገው ከተዋረደንበት ሰዎች ካስቀመጡንበት ውድቀትና ሀፍረት አትሊስት ሰዎች ለመሆን ወደ ሰው ደረጃ ለመምጣት እንደዛ አይደለም ወገኖች። አስቀድመን የእግዚአብሔር ሰዎች አንድ የእግዚአብሔር ሕዝብ ትንሽና ትልቅ ዘር የሚባል ነገር የለም። አማኝና አላማኝ የሚባል ነገር ብቻ ነው ያለ። አላማኝን አማኝ ለማስተማር የእግዚአብሔር ሕሊና ይኖረው ይገባዋል። አላማኝን ደግሞ ከኔ ያንሳል፣ ዘሩ ከኔ ትንሽ፣ ዘሩ እነ የገሌ ናቸው የነ የገሌ ወገኖች። እኔ ከአፍ አይደለም የማስተምረው፣ ከህይወቴ ነው። እኛ ሀገር ሸክላ ሰራተኞች ጋር አብሮ መብላት፣ አብሮ መተኛት፣ አብሮ አይፈቀድም። ባሪያና ጨዋ የሚባል ነገር አለ። እኔ እንደዛ ያለ ነገር የለኝም። ከህፃንነቴ ጀምሮ ተቃዋሚ ነኝ። አብሬ ኖራለሁ፣ አብሬ በልቻለሁ፣ አብሬ ተጠጥቻለሁ፣ አብሬ አስተምራለሁ። አሁንም ወንጌላውያን እንዲሆኑ ከኔ ጋር እኩል የሆነ መብት እንዲኖራቸው የማድረግ ህሊና እንዲኖረኝ ያስፈልጋል። ይህ ከሌለ ለማስተማር መውጣትም አስፈላጊ አይደለም። ራሳችን መቆጠብ አለብን። ለማስተማር ብቻ ቃሉን ይዘን ለማቆም ሳይሆን የእኛ የህይወት ለውጥ ያስፈልገናል። አንዳንድ ጊዜ እኛ በትናንሽ ነገሮች ለእኛ አመቺ ባልሆነ ነገር ላይ እንጣላለን። እኛ ስላልተመቸን አይደለም መጣላት ያለብን። ይህንን እውነት የሚናገርና የሚያስተምር የሚኖር ሰው ማን ነው ተብሎ መጠየቅ አለበት። አንድም ሰው ከሌላ ሰው ምንም ልዩነት የለውም። አንድ ደምና አንድ ስጋ ነን። ይህ ከኛ የተለየው ሰው እውቀት፣ የእግዚአብሔር ልጅ ወይም የአምላክ ማዳን፣ የመፍጠር፣ የማዳን እንደገና ደግሞ የመፍረድ፣ የመታደግ፣ ደግሞ የመምጣትና ሁላችንም ወደ ቤቱ የመመለስ ዋዜማ ለማብሰር የምንነሳ የእግዚአብሔር ባሪያዎች እንድንሆን ትምህርቱ ያስተምራል። እና ትምህርቱን ዛሬ በዚህ አይነት ሁኔታ እናበቃለን። ቃሉ የሚለው ቃል ንግግርም አይደለም፣ መጽሐፍ ቅዱስ ብቻ አይደለም፣ እኛ የምናስተምረው ትምህርት ብቻም አይደለም። ቃሉ የእግዚአብሔር አብ ወልድ መንፈስ ቅዱስ ሙሉ ማንነት ነው። ምክንያቱም በኢየሱስ ክርስቶስ ውስጥ ሥላሴ ያድርበታል። ሥላሴ ያደረበት ኢየሱስ በእኛ ውስጥ በመንፈስ ቅዱስ አድሯል። ስለዚህ እኛ የእግዚአብሔር አምላክ መገለጫ ቃሉ ነን። እንጸልና እዚህ እናቆማለን። የዘላለም አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ እንደተናገርከን መጠን እባክን ለስብከትም አትላከኝ። መጽሐፍ ቅዱስንም እንዳስተምር አትላከኝ። አንተ እንድትልከኝ የሚፈልገው አንተ አምላክ ጌታ መሆንክንና ሌሎችም አንተ ማን እንደሆንክ እንዲያገኙ ለማስተማር የሚችልበትን ያንተን አምላክነት ባህሪ ወይም መለኮታዊ ስልጣን በእኔ ውስጥ ያኖርከውን ለመጠቀም እንድችል ከእኔ የሆነ ሳይሆን ከአንተ የሆነ አምላክነት ባህሪ በሕይወቴ ውስጥ እንድታይ ወደ የምትፈልግበት ይህን ምድር በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ብርሃን የሚያበራበት ማለዳ ጌታ ሆይ ይንጋልኝ። ይህ ለእኔ ብቻ ሳይሆን ለወንድሞቼና ለእህቶቼ የተላከንበትን አገልግሎት ለማከናወን እንድንችል ለመጨረሻ ቤተ ክርስቲያን የሰጠውን ይህን ታላቅ የመልእክት ሕይወት በሕይወታችን ውስጥ ስለጨመርክ እጅግ እናመሰግንሃለን። ይህንን ለመቀበል እንድንችል እኔንና ወንድሞቼን እህቶቼን አሁን ያለንንም በሜዳ ላይ ያልሆነ አበሳ ውስጥ እንጀራ ያይደለውን እየበሉ ገና እንደ ሰው ለመሆን የሚፈልጉ እግዚአብሔር ሆይ ሳይሆን እኛ ክርስቲያኖች ነንና የአብን የወልድን የመንፈስ ቅዱስን ባህሪ ተቀብለን በእግዚአብሔር መንፈስ እንድንንቀሳቀስ ቃልህ እውነት ተናግረዋልና፣ ቃልህ ሕይወት ይሰጣልና፣ ቃልህ እውነት ነውና ከፊደል ታደገን። በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። አሁን በዚህን ጊዜ ሰንበት ትምህርቱን ስናበቃ የአስራትና የስጦታን ጊዜ እንሰጣለን እና ደግሞ ከዛ የእረፍት ጊዜ ይሆነናል። አሁን ከዲያቆኑ ጋር አብረን እንጸልይና የሰንበት ትምህርቱን መጨረሻ እንደመድማለን።
የዘላለማዊ አምላክ ስለወደድከን የእኛም አምላክ ስለሆንክ እናመሰግናለን።
አሜን። ጌታ
የማትተው አምላክ ስለሆንክ እናመሰግናለን። ሰዎች ይተዋሉ፣ እግዚአብሔር ሆይ አንተ ግን አትተውም። አሁንም ቀሪውን ጊዜም ከኛ ጋር እባክህን ሁን። ይህን ፕሮግራም ጥሩ ጊዜ ስለሰጠን እናመሰግናለን። ወደ አንተ እንድንቀርብ እባክህን እርዳን። አስራትም ስጦታውንም ባርክ። ቶሎናለን ፈቃድ ከሆነ በጌታ ኢየሱስ ክርስቶስ ስም አሜን።
አሜን።